Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. ቫቲካን ራዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ9650 ኪሎ ሄርትስ ወይም በ31 ሜትር ባንድ ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ11625 ኪሎ ሄርትስ ወይም በ26 ሜትር ባንድ በ13765 ኪሎ ሄርትስ ወይም በ22 ሜትር ባንድ የቅድስት መንበር ዜናዎችንና የተለያዩ ዓለማዊ መረጃዎችን ይዞ ይቀርባል። አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የግንቦት 6 2009 ዓ.ም ተምረት የእሁድ ዕለት ዝግጅታችን ነው። በዛሬው ዕለት ዝግጅታችን ዘወትር እሁድ ከምናደርጋቸው ፕሮግራሞች ለየት ባለ ሁኔታ አንድ ልዩ ፕሮግራም ወደናንተ አድማጮቻችን እናደርሳለን። አብራችሁን ናችሁ እንድትከታተሉን ከወዲሁ እንጋብዛለን። በዛሬው ዕለት ልዩ ዝግጅታችን ትኩረት ሰጥተን ወደናንተ አድማጮቻችን ጆሮ መናደርሰው ዘገባ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ግንቦት 4 እና ግንቦት 5 2009 ዓ.ም ተመረጠ 19ኛውን ሐዋርያዊ ጉብኝት ለማድረግ በፖርቱጋል ሀገር ፋጢማ በሚባልበት ስፍራ የሚገኘውንና የዛሬ 100 ዓመት ገደማ እመቤታችን ቅድስት ድንግል ማርያም በወቅቱ እረኛ ለነበሩ 3 ህፃናት የተገለጸችበት ስፍራ የሚገኘውን የፋጢማ የእመቤታችን የቅድስት ድንግል ማርያም ቤተ መቅደስን ለመሳለም አርብ ዕለት ረፋዱ ላይ ወደዛ ማቅናታቸውን መዘገባችን ይታወሳል። ቅዱስነታቸው ቀደም ሲል ይህንን ጉብኝታቸውን አስመልክተው እንደገለጹት ይህ ጉዟቸው ከዚህ ቀደም እንዳደረጓቸው አይነት ሐዋርያዊ ጉብኝት ሳይሆን ለእመቤታችን ቅድስት ድንግል ማርያም ያላቸውን ክብር የሚገልጹበትና በግል ወደመቤታችን ቅድስት ድንግል ማርያም ጸሎት የሚያደርጉበት መንፈሳዊ ይዘት ያለው ጉብኝት መሆኑንም መጥቀሳቸው ይታወሳል። የቅድስት መንበር ዋና ጻፊ የሆኑት ካርዲናል ፒየትሮ ፓሮሊን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በፖርቹጋል ሀገር ፋጢማ በሚባል ስፍራ የሚገኘውን የመቁጠሪያይቷ እመቤታችን ቅድስት ድንግል ማርያም ቤተ መቅደስን ለመሳለም የሚያደርጉት መንፈሳዊ ጉዞን አስመልክተው በሰጡት ማብራሪያ እንደገለጹት ቅዱስነታቸው በዚህ መንፈሳዊ ጉዟቸው ለማርያም ያላቸውን ፍቅርና እምነት የሚገልጹበት ጉዞ ነው ማለታቸውም ተገልጿል። ካርዲናል ፒየትሮ ፓሮሊን ጨምረው እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ማንኛውንም አይነት ሐዋርያዊ ጉብኝት ከመጀመራቸው በፊትና ሐዋርያዊ ጉብኝት አድርገውም ከተመለሱም በኋላ በሮም ከተማ የሚገኘውን የቅድስት ድንግል ማርያም አብይ ቤተ መቅደስ ወይም በጣሊያንኛው ሳንታ ማሪያ ማጆሬ በመሳለም ምስጋናቸውንና ልመናቸውን የሚያቀርቡበት ምክንያት ለማርያም ያላቸውን ከፍተኛ የሆነ ፍቅር በጥበቃዋና በአማላጅነቷ እንደሚመኩ ያሳያል ማለታቸውም ይታወሳል። ክቡራንና ክቡራት አድማጮቻችን በማስከተል የፋጢማ የመቁጠሪያይቱ የእመቤታችን የቅድስት ድንግል ማርያምን ቤተ መቅደስ ታሪክ በተመለከተ አጠር ያለ ዝግጅት አዘጋጅተናል። እንድትከታተሉን ከወዲሁ እንጋብዛለን።
ፓና ቆጣጥር ግንቦት 13 ቀን 1917 ዓመተ ምህረት በአሁኑ ሰዓት የለኢሪያ ፋጢማ ሰበካ በሆነው ክልል በኮቮ ዳ ኢሪያ አቅራቢያ በዚያው ዓመተ ምህረት 10 ዓመት ዕድሜ የነበራት ሉቺያ ደ ኸሶስ ከሁለት ያክስቷ ልጆች ከሆኑት በዚያው ዓመተ ምህረት የ9ና የ7 ዓመት ዕድሜ ከነበራቸው ፍራንቼስኮ ማርቶና ጃቺንታ ማርቶ ጋር በመሆን በጋራ በጉቻቸውን በዚያ ክልል አቅራቢያ ለግጦሽ አሰማርተው እያሉ ሁሉ እንደሚያደርጉት እንደ ካቶሊካውያን የመቅጾሪያ ጸሎት ይደግሙና እንደ ማንኛውም ህፃን እዛው የሚገኙ ድንጋዮችን በማሰባሰብ ድንጋዩ በማነባበር ቤተ መሳይ እየሰሩ በመጫወት ላይ እያሉ አንድ ትልቅ ብርሃን ይመለከታሉ። ሆኖም የመብረቅ ብርሃን ነው ብለው በማመን ክልሉን ለቀው ለመሄድ እየተዘጋጁ እያሉ መልሰው አንዲት ብርሃኗና ንጻቷ እጅግ ከፀሐይ በላይ የደመቀ በእጆቿ ነጭ መቁጠሪያ ያያዘች ሴት ካንድ በሉጥ ዛፍ ላይ ሆና ትገለጽላቸዋለች። ለሶስቱ እረኞች የተገለጸች ማርያም ካለማቋረጥ እንዲጸልዩ ምክር ለግሳ ወደ ኮቫ ዳ ኢሪያ ለቀጣዩ 5 ወር 13ኛው ቀን በሚውልበት ዕለት እንዲሄዱ ጥሪ ታቀርባለች። እነርሱም በተከታታይ ሰኔ 13 ቀን፣ ሐምሌ 13 ቀን፣ መስከረም 13 ቀን እና እንዲሁም ጥቅምት 13 ቀን 1917 ዓመተ ምህረት ወደ ኮቮ ዳ ኢሪያ በመሄድ በተከታታይ 13ኛው ቀን በሚውልበት ዕለት ግልጸቷን ይታደላሉ። ነገር ግን ናሐሴ 13 ቀን 2013 ዓመተ ምህረት የዚያ ክልል ከንቲባ የነበሩት በጉዳዩ የተበሳጩ ልጆቹ ያዩት ግልጸት ውሸት ነው ብለው አምነው ለሁሉም እንዲናገሩ በመወትወት በተለያየ መልኩ ያስፈራሩ ስለነበር ወደ ኮቫ ዳ ኢሪያ ሳይሄዱ ቀርተዋል። ስለዚህም ነው በዚያ ወር ማለትም ናሐሴ 13 ቀን ሳይሆን ናሐሴ 19 ቀን 1917 ዓመተ ምህረት ከአልኩስትራል ክልል 500 ሜትር ርቀት ላይ በሚገኘው ደ ቫሊኞስ ክልል በጎቻቸውን አሰማርተው እያሉ የማርያም መገለጽ እየታደሉት። እንደሮፓን አቆጣጠር ህዳር 13 ቀን 1917 ዓመተ ምህረት የመጨረሻውና አምስተኛው ግልጸት ሲቀበሉ ቀደም ተብሎ ስለ ግልጸተ ማርያም በክልሉ ህዝብ በመስማቱ ምክንያት ከ70 ሺህ በላይ የሚገመት ህዝብ አብሯቸው እንደተገኘና የተገለጸችው ማርያም በስፍራው ለርሷ ክብር አንድ ቤተ ጸሎት እንዲገነባ አደራ ትላለች። በዚያኑ ዕለት ያ ሁሉ አብሯቸው የነበረው ህዝብ ሶስቱ ህፃናት ስለ ግልጸት የተናገሩት ያበሰሩትን ሁሉ እውነተኛነቱን አረጋገጡ። ከዛም ብዙ ቆይቶ ሉቺያ የቅድስት ዶሮቲያ ደናግል ማህበር አባል ሆና በመንኩስና ህይወት ውስጥ ያለች እንደሮፓናው ቆጣጣር ታሳስ 10 ቀን 1925 ዓመተ ምህረት እንዲሁም የካቲት 15 ቀን 1926 ዓመተ ምህረት በስፔን በሚገኘው በምትኖርበት በፖንተቬድራ ገዳም ያለች የማርያም ግልጸት ትታደላለች። በመቀጠልም እንደሮፓና ቆጣጣር ሰኔ 13 እና 14 ቀን 1929 ዓመተ ምህረት ለሊት በገዳም ዘቱይ እያለች ማርያም ዳግም በመገለጥ ጸሎተ መቁጠሪያ አስተንትኖ የመቁጠሪያ ምስጢራትን ንስሐ ሱታፌ በቅዱስ ቁርባን እርሱም በንጹህ ልበ ማርያም ላይ ለሚፈጸመው ኃጢአት እንደ ቀኖና እና ሩሲያ ለቅዱስ ንጹህ ልበ ማርያም ተሰጥና ለርሷ ተወፈይም ዘንድ የሚቀርብ መንፈሳዊ ተግባር ነው ስትል እንድትፈጽመው ባደራ ታዛታለች። እንደሚታወቀውም ይህ የማርያም ትእዛዝ በዚያ እንደርፓና ቆጣጣር ሐምሌ 13 ቀን 1917 ዓመተ ምህረት ሶስቱ የማርያም ግልጽ በመታደል ከማርያም ከተቀበሉት አንዱ መልእክትም በሚስጥረ ማርያም ዘፋጢማ በሚል ሲያሜ በቤተ ክርስቲያን በታቀበው ሰነድ ውስጥ ተመልክቶ ይገኛል። ከጥቂቱ አመታት በኋላ ሉቺያ እንደርፓና ቆጣጣር በሚያዚያና በወርሃ ጥቅምት 1916 ዓመተ ምህረት ባሉት ጊዜያት ውስጥ በ1917 ዓመተ ምህረት ከማርያም ግልጸት በፊት አንድ መልአክ ለሶስት ጊዜ ተገልጦላት ሁለቴ በሎካ ዶ ባቤጎ በአባቷ የጓሮ ያታክልት ስፍራ መጀመሪያ በእያንዳንዱ ወር ለካ 13 ቀን ላይ በመገለጥ ጸሎትና ንስሐ እንዲያዘወትሩ አደራ እንዳላቸው ገልጣ እንደነበርም የግልጸተ ማርያም ዘፋጢማ የታሪክ ማህደር ውስጥ ተዘግቦ ይገኛል። ግልጸቱን የታደሉት ሰዎች ማንነት ሉቺያ ደ ኸሱስ እንደርፓና ቆጣጣር መጋቢት 22 ቀን 1907 ዓመተ ምህረት በአልኹስትራል በፋጢማ ቁምስና ተወላጅ ስትሆን እንደርፓና ቆጣጣር ሰኔ 7 ቀን 1921 ዓመተ ምህረት ፖርቶ ከተማ በሚገኘው በቅድስት ዶራታያ ደናግል ማህበር በሚመራው የቪላር ገዳም በመግባት እንደርፓና ቆጣጣር ጥቅምት 3 ቀን 1928 ዓመተ ምህረት ጊዜያዊ መሐላ ከፈጸመች በኋላ እንደርፓና ቆጣጣር ጥቅምት 3 ቀን 1934 ዓመተ ምህረት አብይ መሐላ ፈጽማ ድርፓና ቆጣጣር መጋቢት 25 ቀን 1943 ዓመተ ምህረት ወደ ኮይምብራ በመዛወር የቅድስት ተሬዛ ቀርሜሎሳውያን መናንያን ገዳም ውስጥ በመግባት እናቴ ማርያ ሉቺያ ዘልበንጽት ድንግል ማርያም በሚል የመጸውዕ ስም ድርፓና ቆጣጣር ግንቦት 31 ቀን 1949 ዓመተ ምህረት በዚያ ገዳም ውስጥ አብይ መሐላ ፈጽመዋል። በዚያ ገዳም ውስጥ ስለ ግልጸተ ማርያም የሚያወሳውን እውነተኛው ታሪክ በስዕልና የቅብ ስራ ለማቅረብ ይደረግ የነበረው ስራ ለመከታተል የተዛወሩና በዚያ ገዳም ውስጥም እያሉ የቅዱስ ዮሐንስ ጳውሎስ ዳግማዊ እንደሮፓና ቆጣጣር በ1982 በ1991 ዓመተ ምህረትና በ2000 ዓመተ ምህረት መንፈሳዊ ጉብኝት ለመታደል መብቃታቸውም የሚያመለክተው የታሪክ ማህደራቸው አክሎ እንደሮፓና ቆጣጣር የካቲት 13 ቀን 2005 ዓመተ ምህረት ኮይምብራ በሚገኘው በቅድስት ተሬዛ ዘቀ ቀርሜሎስ ገዳም እያሉ ከዚህ ዓለም በሞት መለየታቸው ይገልጻል። ፍራንቸስኮ ማርቶ ለርፓን አቆጣጥር ሰኔ 11 ቀን 1908 ዓ.ም ተመረተ በአልኮስትራሌ ቶል ለርፓን አቆጣጥር ሚያዝያ 4 ቀን 1919 ዓ.ም ተመረተ ልክ በ11 ዓመት እድሜው በሰማያዊ ቤት የተወለደ ሲሆን ለርፓን አቆጣጥር እስከ መጋቢት 13 ቀን 1952 ዓ.ም ተመረተ በቁምስናው ከነበረው የመቃብር ስፍራ ተዛውሮ በኾቫ ዳ ኢሬአ ባዚሊካ ውስጥ ቅዱስ አጽሙ እንዲያርፍ መደረጉንም የቅዱሳን የታሪክ ማህደር ያመለክታል። ዮሐንስ ጳውሎስ ዳግማዊ ድርፓና ቆጣጣር ግንቦት 13 ቀን 2000 ዓመተ ምህረት ብጽና እንዳወጁለትም ይታወሳል። ጃቺንታ ማርቶ የፍራንቸስኮ እህት ስትሆን መጋቢት 11 ቀን 1908 ዓ.ም ተመረተ ተወልዳ ለርፓና ቆጣጣር የካቲት 20 ቀን 1920 ዓ.ም ተመረተ በደረሰባት ህመም ምክንያት ለረጅም ዓመት በሊስቦና በሚገኘው ህክምና ቤት ስትረዳ ቆይታ ከዚህ ዓለም በሞት እንደተለየችና ስቃይዋንና ህመሟን ሁሉ ለነፍሳት ድህነትና ለሰዎች መለወጥ እንደመስዋዕት በማድረግ እንደተቀበለችውና በባሮኔ ከሚገኘው የመቃብር ስፍራ ለርፓና ቆጣጣር መስከረም 12 ቀን 1935 ዓመተ ምህረት ወደ ቤተሰቦቿ የመቃብር ስፍራ ከተዛወረች በኋላ ለርፓና ቆጣጣር ግንቦት 1 ቀን 1951 ዓመተ ምህረት የወንድሟ ቅዱስ አጽም ባረፈበት በኾቫ ዳ ኢሬአ ባዚሊካ ውስጥ ቅዱስ አጽሟ እንዲያርፍ ተደርጎ ሲያበቃ ለርፓና ቆጣጣር ግንቦት 13 ቀን 2000 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ዳግማዊ ብጽና እንዳወጁላትም የቅዱሳኑ የታሪክ ማህደር ያወሳል።
ቅዱስነታቸው የሻማ መባረክ ስነ ስርዓት ከፈጸሙ በኋላ በታላቅ መንፈሳዊነት በሳቸው መሪነት የሞክጠሪያ ጸሎት ደግሞ ይታወሳል። በወቅቱ በታላቅ መንፈሳዊነት የተደገመው የሞክጠሪያ ጸሎት የደስታ ሚስጥር ላይ ያተኮረ እንደነበረም የታወቀ ሲሆን በዚህም መሰረት አምስቱ የደስታ ሚስጥራት በተለያዩ አምስት ቋንቋዎች መደገማቸውም ተገልጿል። የመጀመሪያው የደስታ ሚስጥር የተደገመው በአረብኛ ቋንቋ ሲሆን ሁለተኛው ደግሞ በስፓኒሽና በዩክሬን ቋንቋዎች ሶስተኛው በጣሊያንኛና በቻይነኛ ቋንቋዎች አራተኛው የደስታ ሚስጥር ደግሞ በእንግሊዘኛና በፈረንሳይኛ ቋንቋዎች የመጨረሻው የደስታ ሚስጥር ደግሞ በጀርመንኛና በፖሊሽ ቋንቋዎች መደገማቸው ተገልጿል። ይህ የሞክጠሪያ ጸሎት በሚደገምበት ወቅት ርዕሰ ሊቃነ ጳጳሳት ፍራንቸስኮ እመቤታችን ቅድስት ድንግል ማርያም የዛሬ 100 ዓመት ገደማ ለመጀመሪያ ጊዜ ለሶስት እረኛ ሕፃናት በተገለጸችበት ስፍራ ላይ በተተከለው የማርያም ሐውልት ስር ተቀምጠው በትኩረትና በታላቅ ዝምታ ሐውልቱን ይመለከቱ እንደነበረም ተጠቁሟል። በመቶ ሺዎች የሚቆጠሩ ምዕመናን በታላቅ መንፈሳዊነት በተለያዩ የዓለማችን ቋንቋዎች የመቁጠሪያ ጸሎት ሲደግሙ መስማት አንዳንዴም በታላቅ ዝምታ ሲዋጡና በሚያስገርም ጥበብ የተዋበ መንፈሳዊ መዝሙሮችን ማዳመጥ መጸለይ የመሳሰሉትን መንፈሳዊ ተግባራት ሲከናወኑ መመልከት በጣም አስገራሚና ልብን የሚነካ ትዕይንት እንደነበረም ከስፍራው የደረሰን ዜና ያስረዳል። ከመቁጠሪያ ጸሎት በመቀጠል የቅድስት መንበር ዋና ጻፊ በሆኑት በካርዲናል ፒየትሮ ፓሮሊን መሪነት መስዋዕተ ቅዳሴ ተደርጎ እንደነበረ የተገለጸ ሲሆን በወቅቱም ባሰሙት ስብከት እንደገለጹት የዛሬ 100 ዓመት በታየው ግልጸት ማርያም እረኛ ለነበሩ ሕፃናት በዓለም የሚኖሩ ሰዎች ሁሉ መንፈሳዊ ለውጥ እንዲያመጡና ለሰላም እንዲጸልዩ ይህንንም መልእክት ለሁሉም እንዲያደርሱ አዛቸው ነበር ያሉት ካርዲናል ፔትሮ ፓሮሊን ዛሬ ሰላም ለብዙ ሰዎች እንደ አንድ የቅንጦት ነገር ተደርጎ ይቆጠራል። ነገር ግን በጣም ብዙ ለሚባሉ ሰዎች ሰላም አሁንም ቢሆን ህልም ሆኖ ቀርቷል በማለት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቀደም ሲል የተናገሩትን ሐሳብ ትክክለኛና ወቅታዊ የሆነ ገንቢ የሆነ ሐሳብ ነው ማለታቸውም ተገልጿል። ምክንያቱም አሁንም ቢሆን ባለንበት ዘመን በሚሊዮን የሚቆጠር ህዝብ አሁንም ቢሆን ትርጉም የለሽ በሆነ ጦርነት ውስጥ ይገኛል። እንዲሁም በአንድ ወቅት ሰላም ነው ተብሎ በታመነባቸው አካባቢዎች እንኳን ሳይቀር በስጋት ውስጥ ይገኛሉ ብለዋል። መቼም ቢሆን ጸሎት ፍሬ አልባ ሆኖ አያውቅም። ዛሬ ይሁን ነገ ፍሬ ማፍራቱ ግን አይቀሬ ነው ብለዋል። ጸሎት በእግዚአብሔር መዳፍ ውስጥ የምናስቀምጠው ሀብት ነው ያሉት ካርዲናል ፔትሮ ፓሮሊን መንገዱ ከኛ በጣም ለየት ያለው እግዚአብሔር ጊዜውንና መንገዱን ጠብቆ ወደ መልካም ነገር ይቀይረዋል ካሉ በኋላ ስብከታቸውን አጠናቀዋል።
የተወደዳችሁ አድማጮቻችን በመከታተል ላይ ያላችሁት ከቫቲካን ሬዲዮ የሚደርሳችሁን የአማርኛ ቋንቋ አገልግሎት ነው። ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እስካሁን ባደረጓቸው ሐዋርያዊ ጉብኝቶች ውስጥ ልዩ ስፍራን የተሰጠለት ጉብኝት ለማድረግ ወደ ፖርቱጋል መሄዳቸውን አስቀድመን ዘግበናል። የቅዱስነታቸው ሐዋርያዊ ጉብኝት ዋና ዓላማ በዚያች አገር ፋጢማ በመትባል ስፍራ እመቤታችን ቅድስት ድንግል ማርያም በእረኝነት ተሰማርተው ለነበሩ 3 አዳጊ ሕፃናት የተገለጸችበትን 100ኛ ዓመት ክብረ በዓል ከመላው ምእመናን ጋር ሆነው በመስዋዕተ ቅዳሴ ለማክበርና ለማስታወስ ነው። የሐዋርያዊ ጉብኝታቸው ተጨማሪ ዓላማ በጊዜው እመቤታችን ቅድስት ድንግል ማርያም ከተገለጸችላቸው 3 እረኞች መካከል የሁለቱን ለቅድስና መብቃታቸውን ለዓለም ምእመናን ይፋ ለማድረግ ነው። 3ኛዋም ለቅድስና የምትበቃበት ጊዜ በሂደት ላይ እንደሆነ ይታወቃል። ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ወደ ፖርቱጋል ስላደረጉት ሐዋርያዊ ጉብኝት ዓላማ ባጭሩ ይህን ካልን ወደሚቀጥለው መልእክት እናመራለን። እግዚአብሔር ለእስራኤል ሕዝብ የገባው የመዳን ተስፋ ጊዜ ሲደርስ ከሴቶች ሁሉ መካከል ድንግል ማርያምን መረጣት። ከመረጣትም በኋላ መንፈስ ቅዱስ በእርሷ ላይ እንደሚመጣ የእግዚአብሔርም ኃይል በእርሷ ላይ እንደሚሆን በመልአኩ ገብርኤል በኩል ነገራት። መልአኩ ገብርኤል እንዳበሰራት ሁሉ የዓለም መድኃኒት ከእርሷ መወለድ የእግዚአብሔር ፈቃድ ከሆነ እንደ እርሱ ፈቃድ ይሁን በማለት ማርያም በደስታ ተቀበለች። ድንግል ማርያም የእግዚአብሔር ኃይል የሆነው መንፈስ ቅዱስ በእርሷ ላይ ከሆነ በኋላ እንዲሁ ዝም ብላ አልተቀመጠችም። በተለያዩ ምክንያቶች ተስፋ ወደ ቆረጡት፣ ወደ ተከዙት፣ ወደ ተቸገሩት፣ ወደ አዘኑት፣ ኑሮ ወደ ከበዳቸው ሰዎች ዘንድ እየሄደች ታጽናናቸውና ትጎበኛቸው ነበር። በሉቃስ ወንጌል በምዕራፍ 1 ላይ ተጠቅሶ እንደምናገኘው ለብዙ ዓመታት ሳትወልድ ቆይታ ተስፋ ቆርጣ የኖረች ነገር ግን እግዚአብሔር በስተርጅናዋ የባረካትን ኤልሳቤጥን ልትጎበኛት ተነስታ ሄደች። ኤልሳቤጥም ቅድስት ድንግል ማርያም ወደ ቤቷ ሄዳ በጎበኘቻት ወቅት የተሰማትን ታላቅ ደስታ እንዲህ በማለት ገለጸች። የጌታዬ እናት ልትጎበኘኝ መምጣቷ ለእኔ እንዴት ያለ ታላቅ ክብር ነው በማለት ገለጸች። በእርግጥ ይህ ታሪክ በአዲስ ኪዳን መጽሐፍ በሉቃስ ወንጌል የተገለጸ ይሁን እንጂ ቅድስት ድንግል ማርያም ዛሬ በዘመናችንም በተለያየ ጊዜና ቦታ ሆነው የእርሷን እገዛ የሚጠይቁትን ትጎበኛቸዋለች። ተስፋ የቆረጡትን በጦርነት፣ በበሽታ፣ በድህነት እንዲሁም በሌሎች ምክንያቶች የሚሰቃዩትን መጎብኘት አላቋረጠችም። በሕይወታችን የሚያጋጥሙንን የተለያዩ ችግሮች በአሸናፊነት የምንወጣበት ኃይል በጸሎት እንድንቀበል ትመክረናለች። ምክንያቱም እርሷ አስቀድሞ በእግዚአብሔር የተመረጠችና በመንፈስ ቅዱስ የተሞላች የእግዚአብሔርም ኃይል በሙላት የተሰጣት ናትና በጸሎት የምንለምነው እንደ እግዚአብሔር ፈቃድ መሆን እንዳለበት ቅድስት ድንግል ማርያም ትመክረናለች። በመጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 5 ቁጥር 14 እና 15 ላይ ማንኛውንም ነገር እንደርሱ ፈቃድ ብንለምን እንደሚሰማን እርግጠኞች ነን። ስለዚህ በእግዚአብሔር ፊት ድፍረት አለን። የምንለምነውን ሁሉ እንደሚሰማን ካወቅን ከርሱ የምንለምነውን ሁሉ አሁኑኑ እንደምንቀበል እናውቃለን ይላል። የዛሬ 100 ዓመት እመቤታችን ቅድስት ድንግል ማርያም በፖርቱጋል ለሶስት አዳጊ ሕፃናት በመገለጥ የለገሰቻቸው ምክርና የሰጠቻቸው አደራም ባለማቋረጥ ጸልዩ፣ ለሰራችሁት በደልና ኃጢአት ንስሐን በመግባት ምሕረትን ለምኑ የሚል ነበር። እመቤታችን ቅድስት ድንግል ማርያም የመድኃኔ ዓለም እናት፣ የምሕረት እናት፣ የክርስቲያኖች ረዳት፣ የኃጢአተኞች መማጠኛ በመሆኗ አማላጅነቷን ከፈለጉ እርዳታዋን ከለመኑ ሰዎች መካከል አንድ እንኳ የተኮነነ እንዳልተሰማ በማመን እኛም በዚህ እምነት ተጽናንተን በኃጢአታችን ተጨንቀን የቃለ እግዚአብሔር እናት ቅድስት ድንግል ማርያም ጸሎታችንን እንድትቀበል ወደ እርሷ እንማጠናለን።
ቅዱስነታቸው በፋጢማ በሚገኘው የመግጦሪያይቷ ማርያም ቤተ መቅደስ ለሁለት ቀን ያደረጉትን ጉብኝት አጠናቀው በትላንትናው ዕለት ምሽት ላይ ወደ ሮም በሰላም መመለሳቸውም ታውቋል።
አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ